ሰላም እናስተላልፈን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ የዕለተ ማክሰኞ ጥር 16 2015 ዓ.ም መሰናዶ ጀምሯል። ከአሁን ሰዓት ጀምሮ ከኛ ጋር ካምሻችሁ ከመሰማችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ዛሬ ምሽት አብይ ጉዳያችን የሚሆነው በሰው ሰራሽ ልህቀት ወይም ደግሞ አርቲፊሻል ኢንተለጀንስ ዙሪያ የምናደርገው ውይይት ነው። ሁለት እንግዶች በስልክ መስመራችን ላይ ይዘናል። ወደ በኋላ ላይ እንደምናስተዋውቃችሁ ይሆናል። በሌላ በኩል ደግሞ እንዲሁ ራስን በማጥፋት ዙሪያ ዘጋቢያችን ያጠናቀረችውን ዘገባ ወደ እናንተ የምናደርስ ይሆናል። ሌሎች ጥንቅሮችም አሉን። አብራችሁን ታምሹ ዘንድ የምንጋብዛችሁ ኤደን ገረሞ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁ ነው። ባለፉት ሁለት አስርት ዓመታት ቴክኖሎጂ እየላቀ እየጨመረ እየጎለበተ በመምጣት የሰውን ህይወት ማዘመን ይዟል። ከዚህ ሂደት ውስጥ ማከን ደግሞ አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ ልህቀት የተሰኘው አንዱ ነው። ሰው ሰራሽ ልህቀት ማለት በማሽን ወይም ደግሞ በኮምፒውተር ሲስተሞችን በመጠቀም የሰውን የማሰብ ሂደት ልቆ መገኘት እንዲሁም ደግሞ ለሰው ልጅ ልቆ በማሰብ ውጤት እንዲመጣ ማድረግን ይመለከታል። AI ታዲያ የተለያዩ አፕሊኬሽኖች አሉት። በአሁን ዙሪያ በአለም ላይ እጅግ ብዙ ወጣቶችና በዚህ ዙሪያ የተሰማሩ በቴክኖሎጂ ዘርፍ የተሰማሩ ሰዎች እየሞከሩትና እየሰሩት ይገኛሉ። ይሄ ሁኔታ የሚያስደስትና ብዙ ለውጦችን የሚያመጣ አካባቢ ንብረት፣ አየር ንብረትን፣ ግብርናን የተለያዩ ጉዳዮች ላይ መልካም ውጤት የሚያመጣ ቢሆንም ደግሞ ስጋትንም የሚፈጥር ነው። ምክንያቱም ደግሞ ከደህንነት ጋር በተያያዘ የሚነሱ ጉዳዮች አሉ። በዚህ ጉዳይ ላይ እንዲሁም ደግሞ ለወጣቶች አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ ልህቀት ምን ይዞ መጥቷል የሚለውን በተመለከተ ለመወያየት ሁለት እንግዶች በስልክ መስመራችን ላይ ይገኛሉ። ሁለቱም እንግዶቻችን ከዚህ ቀደም በአሜሪካ ድምጽ የጋቢና ቪኦኤ መሰናዶ ላይ እንግዳ አድርገናቸው የሚሰሩትን ስራ አስተዋውቀናችሁ ነበር። የመጀመሪያው እንግዳችን አያና ከበደ ይባላል። ዲጂታል አርቲስት ነው። ከዚህ ቀደም አዩ በተሰኘው ገጹ አማካኝነት ለሚሰራቸው ስራዎች አስተዋውቀናችሁ ነበር፣ እንግዳ አድርገነው ነበር። ጤና ይስጥልኝ አያና፣ እንደምን አመሸ? አመሰግናለሁ አያና እንግዳ ሆነ ስለተገኘ። ሁለተኛው እንግዳችን ደግሞ ናትናኤል ከበደ ይባላል። የኒው ኤራ የምርምርና የቴክኖሎጂ ልማት ተቋም አጋር መስራች ነው። ጤና ይስጥልኝ ናትናኤል፣ እንደምን አመሸ? ደህና ነን። እናመሰግናለን ናትናኤል ስለተገኘ። እሱም ልክ እንደዚሁ ከዚህ ቀደም በነርድ ስለሚሰሯቸው ስራዎች አስተዋውቀናችሁ ነበረ። እንግዲህ እንዳጋጣሚ ሆኖ ሁለታችሁም የአባታችሁ ስም ይመሳሰላል። የጋሽ ከበደ ልጆች ናችሁ፣ ግን ወንድማማቾች አይደላችሁም። እሺ፣ ወደ ውይይታችን ነው የምሻገረው ሰዓት ለመሻማት ስል። አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ ልህቀት መግቢያ ላይ እንዳስተዋወቅኩት ትንሽ ለአድማጮቻችን ጠቆም ለማድረግ ሞክሬያለሁ። ግን መጀመሪያ ከናትናኤል ጀምርና ቴክኖሎጂ ውስጥ ስላለህ እንዴት ታየዋለህ? ቀለል ባለ አማርኛ እንደው ለአንድ ሰው አስረዳልኝ ብለህ እንዴት ታስረዳለህ? ናትናኤል? አዎ፣ ቀጥል።
አርቲፊሻል ኢንተለጀንስ ያው ቃሉ እንደሚለው ከቴክ ትርጉሙ ቀጥታ ትርጉሙ በደንብ ይደፍቃል። ሰው ሰራሽ ልህቀት ይገባል። ሰው በባህሪው ኢንተለጀንት ወይም ደግሞ ኢንተለጀንት የሚያደርጓቸው ባህሪዎች አሉ። አካባቢውን መገንዘብ፣ ከሌሎች አካባቢ ካሉ መሰል ፍጡሮች ጋር መግባባት፣ መገናኘት፣ እቃዎችን ከአንድ ቦታ ወደ አንድ ቦታ ራስቶ ማስቀመጥ፣ እንደነዚህ አይነት የሰውን ባህሪዎች በማሽኖች ላይ በኮምፒውተሮች ላይ የሚፈጠር ሳይንስ እና አርቲፊሻል ኢንተለጀንስ እና በብዙ አፕሊኬሽኖች ወይም በብዙ የህይወታችን ክፍሎች ላይ እኛ ቀለል አድርገን እንደ ሰው በመፈጠራችን የምንተገብራቸውን አክሽኖች ወይም የምንተገብራቸውን ሂደቶች ኮምፒውተሮች አንደርስታንድ አድርገው የእኛን ባህሪ ወስደው ኮምፒውተሮች ሰው እኛ ባህሪ ሊኖራቸው የሚያስደርግ የሳይንስ ነው። ጀነራሉ እና በጣም በዓለም ላይ አሁን በጣም እየተሰማ ያለ እና ዓለም የሚቀጥለው የቴክኖሎጂ ትራንስፎርሜሽን ይቀየራል ተብሎ በጣም የሚጨበቅ የሳይንስ ዘርፍ ነው አርቲፊሻል ኢንተለጀንስ። ለኔ ያለኝ ይባላል።
አያና ወዳን ተልምጣ አንተ እንግዲህ ዲጂታል አርቲስት ነህና ነጭክ ብዙ ወጣቶች ኢትዮጵያ ውስጥም ከኢትዮጵያ ውጪም ይሄንን አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ ልህቀትን የተለያዩ ስራዎቻቸውን ለመስራት ሲጠቀሙበት እያየን ነውና አንተ ካለህበት ዘርፍ ወይም ደግሞ ኢንዱስትሪ አኳያ ሰው ሰራሽ ልህቀትን እንዴት ታየዋለህ?
ከዛን አፋይ አሁን በተለይ ጊዜ ላይ አለ እንደ ይጀምር ባላለ አፕሊኬሽን ይችላል እነዚህ AI ተጠቅመው አዳዲስ የሆኑ ፒክቸሮችን ስዕሎችን መስራት የሚችሉ ማለት ነው። ይህን ስራ ደግሞ የኛም የዲጂታል አርቲስት ስራዎችን ማንም ሰው መስራት ይችላል ማለት ነው። አሁን እስከ 1-5 ዓመት 6 ዓመት ብዙ አመት ከዛም በፊትም ራሱ ለምሳሌ ክህሎትን ከቤተሰብ ያመጣት ነገር ነው እና ያን ሁሉ ክህሎት በአንድ ላይ ያሉ የብዙ ታዋቂ ሰዓሊያኖች ብዙ ስራዎችን ጋር አስቀምጦ ዳታ ቤዞች ከዛ በኋላ እሱ ስዕሎችን ተጠቅሞ ሌላም ስራዎችን ትንላል ማለት ነው ያወጣል ማለት ነው። እና እንደዛ ሲያደርግ ደግሞ ማንም ሰው እንደ ዲጂታል አርቲስት ሊሆን ይመጣል ማለት ነው። ስለዚህ ከሌላ ሰዎች ጋር ከሌላ ክሪኤተሮች የሚፈጥሩ ዲጂታል አለም ውስጥ ያሉ ሰዎችን እኩል ዲጂታል አርቲስት ሆኖ እኩል እንትን ፕሮዳክቶችን ማውጣት ይችላሉ ማለት ነው። ስለዚህ እኛ አሁን የሚለየን በሰው ከሌላ ሰዎች መሀል በምን አይነት ጽሁፎች፣ ምን አይነት ኢማጂኔሽን ይኖረናልና እሱን ቃላቶች ተጠቅመን ደግሞ ምን አይነት ስዕላት ማውጣት እንችላለን፣ ምን አይነት ፕሮዳክቶችን ማውጣት እንችላለን የሚለው ነው። እና ያ አሁን ያለንበት ጊዜ አዲስ የሆነ የተለወጠ ነው የሚሆነው ከዚህ በፊት ከነበረ ከ1-3 ዓመት በፊት እንደዚህ ነገር ተፈጽሞ ነበር እና አሁን ደግሞ ተለምደው አሁን እኩል ሌላ ሰው ኮንቴንት ክሬተርና ሰዓሊ የሚያጫ ሀሳብ ላይ እንደባለ
አመሰግናለሁ አያና። አንድ ከሰሞኑ ያየሁት በዚህ ዙሪያ የተሰራ ጥናታዊ ዘጋቢ ፊልም ምንድነው እሱ የሚለው የሰው ልጅ በዘመናት በዝግመተ ለውጥ ጭንቅላቱ ያደገበት ሂደት በጣም ዘገምተኛ ስለነበረ ከሱ ውጪ በሆነ አካል ወይም ደግሞ ከባዮሎጂካል ሰውነት ከሚባለው የስነ ህይወት አቋም ካለው ውጪ በሆነ ነገር የሚያስብለት ለሚፈልግ ነው ሰው ሰራሽ ልህቀትን የሰራው ወይም ደግሞ እያጎለበተ ያለው የሚል ነገር አይቼ ነበር። ናትናኤል ወደ አንተ ልምጣና ይሄ አሁን እንግዲህ አያና እንደጠቀሰው በአንድ መልኩ ሰዎችን ከስራ ውጪ የሚያደርግበት ስጋት ደቅኗል። በተለይም ደግሞ ይሄ ዲፕ ፌክ የሚባለው ሰዎችን አስመስሎ ማውራት፣ ባለስልጣናትን፣ የሀገር መሪዎችን አስመስሎ ማውራት ወይም ደግሞ በተለያየ አካባቢ ግጭት ሊፈጥሩ የሚችሉ ነገሮችም ላይ ጥቅም ላይ እየዋለ ነውና ከዛ አኳያ እስቲ ጥቅሙንም ግለና ስጋቱን አያይዘህ ንገረን ናትናኤል።
እንዲህ አንድ ይታለል የጀነሬሽን የሚመጡ አዳዲስ ቴክኖሎጂዎች በሚያመጡት የስራ ለውጥ ምክንያት ስራ የሚያጡ ሰዎች በየጊዜው ይኖራሉ። ለምሳሌ ድሮ ታይፕራይተር የሚባል ራሽ የሚቻለ ጆብ ዲስክሪፕሽን ነበረ፣ ስራ ነበረ። የቤት ለቤት ፐርሰናል ኮምፒውተር የሚባለው ሀሳብ በሚመጣበት ጊዜ ሙያ ላይ ያሉ ሰዎች ከስራ ይወጣሉ። በኢንጂነሪንግ ኮምፒውቲንግ ድራፍት ማን የሚባል ትልቅ ጆብ ፖስት ወጣ ነበረ። ድራፍት የሚያደርግ ስኬች የሚያደርግ ከጊዜ ጊዜ ደግሞ ሶፍትዌሮች በመጡ ጊዜ ደግሞ እነዛ ሰዎች ያንን ስራ ያጣሉ። እና ስራ የማሳጣት ነገር ሳይሆን ቴክኖሎጂ እንደማስበው የሚያደርገው ሰው ልጅ የተመቻቸ የስራ ኢንቫይሮመንት ወይም የስራ ሁኔታ መፍጠር ነው የሚያደርገው። የአርቲፊሻል ኢንቴሊጀንስ ላይ ሳይንስ የሚሰሩ ሰዎች አስተሳሰባቸው ወይም ጭንቃቸው ወይም የሚፈልጉት ወደ ላይ ማምጣት የሚፈልጉት ነገር ስራ ምንጠት ሳይሆን በሰው ልጅ የጭንቅላት ስራ እንዲሰራ ማድረግ። አርቲፊሻል ኢንቴሊጀንስን ተጠቅሞ ለምሳሌ ድሮ በጣም ለስራ የማይመቹ ቦታዎች ላይ ይሰሩ የነበሩ ሰዎችን ሮቦቶች እንደተኳቸው ብላ አሁንም በጣም ትራንስሌሽን አሁን ትርጉም መተርጉም በቋንቋዎች መካከል ያለ ልዩነትን አለመግባባትን መፍታት በሚለው ሳይድ የግድ አስተርጓሚ የሚባለው ነገር ሳይኖር ይህንን ትራንስሚሽን ማድረግ ስራ በእርግጥ ያሳጣል። የስራ ማጣት ስለሚፈጥራል፣ ግን የሚፈጥረውንም እድል አብረን ተያይዞ ማየታለን ብዬ ያስባለን። እና የሚፈጥረውን ይችላል ዛሊክ አንድ ሰው መስራት የሚችለውን አቅም እንደ ማሳደጊያ ተጨማሪ ቱል ድሮ ኮምፒውተር የሌለው ሰው የቤቱን ሂሳብ ሲሰራ፣ ካልኩሌተር የሌለው ሰው የቤቱን ሂሳብ ሲሰራ የሚያጠፋውን ጊዜ አሁን ካልኩሌተር በመኖሩ እንዳቀ
ለፍና አሁንም ሰው ከማቀው ቋንቋ በሚሰራበት ጊዜ ያከልታ ኢንፎርሜሽን ካሜራክ ይህንን አንደርስታንድ የማድረግ አቅምን የቴክኖሎጂ ሰጥቶታልና እንደተባለው የሰው ልጅ አንድን ቴክኖሎጂ ሲጠቀምበት የሚችልበት የራሱ ምክንያትና ፍላጎት ሊኖር ይችላል። ከቴክኖሎጂ ጋር የሚያያዝ ለማለት ሲገልጠኝም ለምሳሌ በጣም ኒውክሌርን ኒውክሌር ኃይልን ለኃይል ግባት እንደሚጠቀምበትና የሰዎችን ማጥፋት በቦምብ መልክ
ነው። አያና እንግዲህ አንተ ቀድም ጠቆም ልታደርገም ሞክራሃል። ምን አይነት ነገር ይዞ መጥቷል ብለ ታስባለህ? ይሄ ሰው ሰራሽ ልህቀት ያለው ጥቅም እንዲሁም ደግሞ ጉዳት ብለ የምታስቀምጣቸው ነገሮች ምንድናቸው? ኢትዮጵያንም ጨምሮ በኢትዮጵያ ያለውንም ሁኔታ ይዘብት ነግረኝ ደስ ይለኛል። ካንተ አስተያየት በተለይ ካለህበት የሙያ ዘርፍ አኳያ።
አሁን በዚህ ሻፍ ላይ አሁን ኤአይ ብለን እናስበው የአስተሳሰብ ስራ እንደ አንድ ስራ ነው መስራት ይችላል ማለት ነው። ማለት አሁን ደም ያለበት እስቲ በጣም ገና ልጅ ያለበት ገና አንድ አመት ነው ብለን ማሰብ ገና ያለበት ነው። ገና ጅማሬ ስለሆነ ከዚህ በኋላ ያለብን ነው ብለን ማሰብ እና በሁለት አመት ውስጥ እንግዲህ ይሄን ለውጥ ካመጣ ኢማጂን ማድረግ ይቻላል። ከአስር አመት ከአምስት አመት በኋላ ምን እንደሆነ ነው የሚቀየረው ማለት ነው። ስለዚህ ሰው አሁን ቀድሞ ከአሁን ባለበት እኩል አብሮ ካልሄደ እንደ አዲስ ኢንተርኔት እንደመምጣት ብለሽ አስቡ እና በጣም ትልቅ ነው የሚሆነው ማለት ነው። አሁን እኛ በኛ በአድቨርታይዝመንት እና በሌላ ሴክተሮች አሁን የሚጠቀሙበት አሁን ለምሳሌ ቻት ጂፒቲ የሚባለው እሱም ኮንቴንት አዳዲስ ኮንቴንቶች እንዲጽፍ ብንጠይቃቸው ብዙ አይነት ኮንቴንቶች ያወጣልናል ማለት ነው። እና በቶሎ በፍጥነት መሆን የሚያወጣት ማለት ነው። እና ያኛው ደግሞ ለእኛ ስራ ስለቀንደለናል ማለት ነው። ሀሳቦችን ብዙ ያደርጋል። የትኛው ሀሳብ ሲሆነ ስራ ጋር የትኛ ሊወጣ የሚለው በደንብ እያቃለለ ይመጣል ማለት ነው። በእኛ ስራ ላይ ብቻ ሳይሆን ሌላም ስራ ፊልዶች ላይ እንደሆነ እንደዚያ ተመሳሳይ ነው። ብዙ ጊዜ ሲታሰብ ፎቶ ምናምን ብቻ ያለኝ ያስላቸዋል። ግን ሌላ መሆኑ ራሱ ጠበቃ እንዲሆን ነው ጨራሽ እንዳልኩን ኮምፒውተርሽፕ አሁን ለምሳሌ በግሎቦች ኢሜሎች ሌላም ብዙ ነገሮችን መጻፍ እንችል ነውና ይህ ደግሞ እያደገ ሲመጣ ደግሞ አንዳንድ ሰው የሚያገኝበት ይኖራል። አንዳንድ ሰው ደግሞ ያው በደንብ አብሮ ካልሄደ ከቪዲዮ ጋር ስራ እንዲላቅ ይችላል ማለት። ስለዚህ አሁን ላይ ጅማሪ ምንም እንዳደረሳ ያው ፊድበክ ይደርሳል የሚለውን ነገር ካወቀ ሰው እኩል አብሮ ከኢግ ጋር ሚል ይችላል ማለት። ስለዚህ አሁን ቻንስ አለን ከሚባል ሀገራት ጋር እኩል ፊት ለሚሄድ ማለት ነው። እና እኩል የሌላም ሰው ተምሮ ምን እንደናውቁ ካልሄደ ወደ ኋላ የመጣቻ በጣም ሰፊ እንዲሆን ይመጣል ማለት። ስለዚህ አሁን የትራንዚሽን ጊዜ ስለሆነ በደንብ መለየት አለበት ጊዜ እና መማር አለበት ጊዜ መድሜናስበ
እሺ፣ አመሰግናለሁ አያና። የመጨረሻ ጥያቄ ነው የሚሆነው ለሁለታችሁም ነው ማቀርበው። እንግዲህ ተከታዩን ጥያቄ ከናትናኤል ጀምራለሁ። ግን ምንድነው ኢትዮጵያ ውስጥ በተለይ አሁን ለካያና እንደገለጸው ይሄንን የቴክኖሎጂ ዘርፍ እኩል ካልተራመድንበት ወደፊት ወደ ኋላ ቀር የምሆን እድላችን ከፍተኛ ነው። ከአለም እኩል ለመራመድም አስፈላጊ ቴክኖሎጂ ነው። ሁለታችሁም ደግሞ የዚህን ቴክኖሎጂ ወይም ደግሞ የሰው ሰራሽ ልህቀትን አስፈላጊነት እና ጠቃሚነት አስረድታችሁናልና ኢትዮጵያ ውስጥ ወጣቶች ይህንን ነገር እንዲሰሩትበት እንዲተገብሩት ወይም ምን መደረግ አለበት ትላላችሁ? ከፖሊሲ አኳያ ሊሆን ይችላል ወይም ደግሞ ወጣቶች የሚሰለጥኑባቸው ተቋማት እንዲኖሩ ከማድረግ አኳያ ወይም በትምህርት ስርዓት ውስጥ በመግባቱ ዙሪያ ሊሆን ይችላል። የእናንተ አታያይ ምንድነው? ከናትናኤል ጀምር አጠራጠር አርጋችሁ ነገር ይመልሳችሁ ሰዓት እየሄደ ስለሆነ።
ጀመሪያ አርቲፊሻል ኢንተለጀንስ እዚህ ደረጃ ለመድረስ በታሪካ መጣቱን አንደርስታንድ ማድረግ ይኖርብናል ብዬ አስባለሁ። በሳይንስ ቴክኖሎጂ ወይም ደግሞ በሳይንስ ደረጃ ፋንድንግ የነበረው በ1950ዎቹ ድረስ የነበረ ማሽኖች ማሰብ ይችላሉ፣ ኢንተለጀንስ መሆን ይችላሉ የሚለው ጥያቄ ተመልሶ ነበረ። ግን አንድ አርቲፊሻል ኢንተለጀንስ አሁን የደረሰበት ደረጃ ላይ እንዲደርስ በጣም ትልቁ ምድል የሰጠው የኢንተርኔት ኤራ የሚባለው ኢንፎርሜሽን፣ በጣም ብዙ ኢንፎርሜሽን ያስፈልገዋል። በጣም ብዙ መረጃ በዲጂታል ፎርም መሰብሰብ አለበት። አሁን የምናያቸው ትልልቅ የአርቲፊሻል ኢንተለጀንስ ግኝቶች መሬት ላይ እንዲወርዱ ያደረጋቸው ትልልቅ ምንላቸውን አፕሊኬሽኖች ፓወር የሚያደርጋቸውን ከጀርባቸው ሆኖ ይነጋቸው የትልቅ የመረጃ ክምችት ዓለም ያከማቸች ነው። ይህም በኢንተርኔት ጊዜ ምን ያህል ስልክ፣ ምን ያህል ኮምፒውተር በየጊዜው መረጃን ዲጂታል እያደረገ ወደ ኢንተርኔት ወደምንለው ይካል የሚለውም ያንን ተሰብስቦ ነው እንግዲህ በአርቲፊሻል ኢንተለጀንስ እንደ ነዳጅ ሆኖ እንደ ግብአት ሆኖ ያንን የአርቲፊሻል ኢንተለጀንስ ሳይንሱን ወደፊት አንደድሮት አሁን ላይ የነው ብቃት የደረሰው ና እና እንደ ሀገር መጀመሪያ ማሰብ አለብን። መጀመሪያ ምን ያህል የኛ ኢንፎርሜሽን ዲጂታል የሆነ በመንግስት ደረጃ አሁን ያለችን ዲጂታል የሀገራችንን ዲጂታል ኢኮኖሚ ክሬት ማድረግ ዲጂታል ኢንፎርሜሽን የሚሄድበትን ኢንፎርሜሽን የሚቀያየርበትን መንገድ ዲጂታይዝ ማድረግ ይሄ የመጀመሪያ ስቴፕ ነው። መጀመሪያ እንደ ሀገር እኛ ብለን ስናስበው ሌላው ትልቁ ነገር አሁን ያሉት አርቲፊሻል ኢንተለጀንሶች ሌላው የሚያሳስባቸው ነገር በፖሊሲ ደረጃ ማሰብ ያለብን በአብዛኛውን ጊዜ የተመሰረቱት እና በጣም የተቃኙት ውጭ ባለ ኢንፎርሜሽን እና ውጭ ከኢትዮጵያ ውጭ በሆነ ዴታ ነው። አብዛኛው ዴታ ምን ያህል የሀገር ኢንፎርሜሽን እንደዚህ አይነት ቴክኖሎጂዎች ኮንትሪቢዩት አድርጓል የሚሉትም ማሰብ አለብን እና የኛን ሀገር ኢንፎርሜሽን በዲጂታል መልክ ማውጣት በትምህርት መልክም አሁን ከአርቲፊሻል ኢንተለጀንስ ባይሆን በሃይስኩል ደረጃ ወይም በኤለመንተሪ ደረጃ ትምህርት ቤቶቻችን ላይ ፕሮግራም በማስተማር እና የሚቀጥሉትን ጀነሬሽኖች ማስተማር እንደነዚህ እንደዚ ነገሮች በፖሊሲ ደረጃ ቢታሰበ ወደፊት እኛም ካቻፍ እናደርጋለን ብዬ አስባለሁ።
እሺ፣ አመሰግናለሁ። ናትናኤል አያና፣ አጠር አድርገህ እስኪ ይህም በኢትዮጵያ ምን መደረግ አለበት ትላለህ? ሰዓት ስላለቀብኝ ነው።
ኦኬ። እና እኔ በበኩል የምትለው አሁን በዚህ ጊዜ የዲጂታል ይዞ ሁሉም ሰው ወደዛኛው አልቅም ሄደ ነው። እና ከዚህ በፊት የነበሩት ትላልቅ ካምፕኒዎች አሁን አማዞን ብለት ቤት ቲፖንቶ ሳለ ነው በደንብ ትልቅ እያደገ ወደዛ ትልቅ ስኬል አሁን ያለበት የደረሰ ነው። አሁን በሚዜ ስሪፖንቶ እና ያዝ አንድ ላይ አብረ እየመጡ ስለሆነ አሁን እንደዚህ አይነት ትላልቅ የሆኑ ካምፕኒዎች በመስራት በዚህ ሰዓት ነው የሚጀምረ ነው። ይህን ነገር በደንብ ያወቀና በደንብ እንትን ያለ የተማረበት ሰው ካለ በደንብ ትልቅ ቦታ መድረስ ይችልበት ነው። እና እነዚህ አይነት ነገሮች አሁን በዚህ ዲጂታል ምስ ላይ ያሉትን ነገሮች በደንብ ለበየትና መማሩ ለበኋላ ጊዜ ደግሞ ለብዙ ነገር እንጠቅም ይሆናል። እና አሁን ያለንበት ካሪኩለምና ትምህርቶች ብዙ ጊዜ እሱ ስለማያስተምርን በራሳችን ሊሆን ፈልገን ስለዚህ አይነት ነገር በቂ እውቀት ነው ማገናዘብ አለብን እንጂ ያለበለዚያ ጊዜው ከኛ አልፎ ይሄድና ገና ችግሮች ከሚመስ መራራት ያለብናልና እኔ በኩል ሌላ ሰው የሚመክሩ ስለነዚህ አይነት ነገር እኩል አዲስ ዜናም ሲኖር አዲስ ሀሳቦችን ሲኖር አብሮ በመቀላቀልና የአልበርም መለየትና ማወቁ በኋላ ላይ ብዙ የሆነ አባቶች ያስገኛል ብዬ ነው ያስበው።
እሺ፣ እንግዶቼ አያና ከበደ ዲጂታል አርቲስት እንዲሁም ደግሞ የኒው ኤራ ተቋም ቴክኖሎጂ ልማት ተቋም መስራች አጋር መስራች የሆነው ናትናኤል ከበደ ሁለታችሁም ከጋቢና ቬ ጋር ስለነበራችሁ ቆይታ አመሰግናለሁ። ወደ ተከታዩ መሰናዶ እንሻገረው። ተከታዩ መሰናዷ ዜናዎችን ደግሞ ከቅርብ ጊዜ ወዲህ እየጨመረ ስለመጣው ራስን የማጥፋት ዜና ጋር የተያያዘ ነው። ከዚህ ጋር በተያያዘ ባልደረባችን ስመኝሽ የቆየ በስልክ መስመሯ ላይ እንግዳ ይዛለች። አሰናጫችሁ ዘገባ ቀጥሎ ይቀርባል።
ማንም ሰው ራሱን ለማጥፋት ቀርቶ ሞት ሲባል ነገር ሲነሳ በጣም ይፈራል። አብዛኞቻችን ሞትን ሲሸት ነው ህይወታችን በጣም ስለምንወዳት ማለት ነው። ነገር ግን ራሱን ማጥፋት ብዙ ጊዜ ከኋላ ረጅም ታሪክ ይኖረዋል፣ ወይም ረጅም የአእምሮ ጤና ላይ የሚካሄድ ሂደት ይኖረዋል እና እንደ ባለሙያ የምናየው እሱን ነው። እንግዲህ አንድ ሰው ራሱን አጠፋ ሲባል በ80-90% የሚሆኑ ጊዜ የሆነ አይነት ያልታከመ የአእምሮ የስነ ልቦና ችግር እንዳለበት ነው እንደ ባለሙያ የምንረዳው እና ዳታዎችም የኤፒዲሞሎጂካል ዳታዎችም የሚያሳዩት። ስለዚህ አንድ ሰው ራሱን አጠፋ ሲባል ለአንዳንድ ሰው ዜና ሊሆን ይችላል፣ ለእኛ ግን አንድ ያልደረስንለት መታከም ያለበት ያልታከመ ሰው እንዳጣ ነው የምንረዳው እና በዛ መልኩ እኛም ሀዘኑን ዜና የምንሰማው።
እነዚህ ወደዛ ስሜት የሚገፋፉት አሁን እንዳልከው ከኋላ የተጠራቀሙ ችግሮች ምን አይነት ናቸው ወደዚህ አይነት ስሜት የሚያደርሱት?
እውነት ለመናገር ሁሉም አይነት የስነ አእምሮ ህመሞች እነዚህ አይነት ነገር የራሳቸው አስተዋጽኦ ሊኖሩ ይችላል። ግን በተለይ ዲፕሬሽን የሚባለው ወይም የከፍተኛ ድብርት ወይም ድባቴ ህመም ለዚህ አይነት ለሱሳይድ ትልቁ ድርሻ ይወስዳል። በተለይ በእኛ ሶሳይቲ የስነ አእምሮ ህመም ላይ ያለው አዌርነስ ትንሽ ስለሆነ ሰው ሲታመም አንደኛ ህክምና የማግኘቱ ነገር እንደ ቅንጦት ነው የሚያየው። በቃ ዛሬ ተገኝተውሃል እንደ ራስን እያጨናነቅ ነው የሚባል ደግሞ ቃላል ራስን ሰው ራሱ ማጨናነቅ በነገር ለአእምሮች ውስጥ ቢካሄዱ የኬሚካል ፕሮሰስ ሰው ፈልጎ አይጨነቅም።
ምናልባት ደረጃዎች አሉት የህመሙ አይነት። ራስን ማጥፋት ላይ የሚደርሰው ምን አይነት ህመም ላይ ሲደርስ ነው?
ልክ አሁን አንድ ሰው ታይፎይድ ቢይዘው፣ ጉንፋን ቢይዘው፣ ሌላ አካላዊ ህመም ቢይዘው ሆስፒታል እንደሚሄደው የአእምሮ ህመም ሲዞ አይሄድም። እኛ ጋር ሲደርስ ህመሙ ቆይቶ ረጅም ጊዜ ተብላልቶ መጨረሻ ደረጃ ላይ ሲደርስ ነው የሚመጣው ማለት ነው። ሱሳይድም በዋናነት እንደዚህ አይነት ኢምፕሊኬሽን አለ። ሰው ወዲያው ዲፕሬሽን እንደሆነ ወዲያው ራሱን ወደ ማጥፋት ሀሳብ ላይገባ ይችላል። ነገር ግን ካልታከመ በጊዜ ሂደት እየባሰ እርዳታውን ቴራፒውን ካላገኘ የባሰ ሄዶ መጨረሻ ኮንሲኩዌንስ ወይም አውትካሙ ዊል ቢ ኮሚቲንግ ሱሳይድ ማለት ነው። ስለዚህ እንደዚህ ሰዎች ለረጅም ጊዜ በቃ እኔ ነገሮች እያስጠሉኝ ነው፣ ተስፋ እየቆረጥኩ ነው፣ ተኝቼ በቀረው እያልኩ ነው፣ ፈጣሪው ይውሰደኝ እያልኩ ነው ሲሉ ይሰማል። ሰው ቤተሰብ ይሰማል፣ ባለቤት ካለ ትዳር ላይ ይሰማል፣ ጓደኛ ይሰማል። ነገር ግን በቃ ብለህ ራስን ያጨናነቅ ቀለል አድርገህ ይኸው እየተባለ ይታለፋል ማለት ነው። ስለዚህ ሕክምና ማግኘት ባለበት ሰው ካላገኘ ቀስ በቀስ ያ ነገር ልክ እንደ ማንኛውም ህመም ሁሉ ያልታከመም እንደምታውቂው እየባሰ ኢንድ ስቴጅ ደረጃ ይደርሳል።
ምናልባት ይሄንን ስሜት ትሪገር ወደሚያደርጉት ምክንያቶች እና እስኪ እንሂድና በተለይ ደግሞ በአንድ ማህበረሰብ ውስጥ ቅድም መነሻችን ላይ እንዳልነው ራሳቸውን መጥፍ ወጣቶች በብዛት ተደጋግሞ ሲታይ ወደዛ ስሜት የሚመሩ ትሪገር የሚያደርጉት ምክንያቶች ምን ሊሆኑ ይችላሉ?
ኖርማል ምንለው ሰው ህይወቱ ተሟላለት ምንለው ሰው ቤተሰብ ያለው ሀብት ያለው ከውጭ ስናየው ሁሉ ነገር ያለመሰን ሰው ዲፕረስድ ሊሆን ይችላል። ያንን ነገር መርሳት የለባቸውም አልማቶች። እነዚህ አጋጣሚ ግን ትሪገሮች ሊኖሩ ይችላሉ። ኦፍኮርስ ላይክ ኤኒ ኢልነስ ስትረሰሮች ምንላቸው ሁለት አይነት ህመም ያጋልጡ ይኖራሉ። እንዳልሽው ሶሻል ስትረሶች ሊኖር ይችላሉ። ያው የኢኮኖሚ ጉዳይ ሊኖር ይችላል። ማህበረሰባዊ ቀውስ ሊኖር ይችላል። ቤት ውስጥ የሚያጋጥሙ ስትረሶች ሊኖር ይችላሉ። ለምሳሌ ባልና ሚስት መሀል ያለ የሚወዱትን ሰው ማጣት፣ በመለያየት ሊሆን ይችላል፣ በሞት ሊሆን ይችላል። በጣም ከባድ ስብራቶች አሉ። ልክ አካላዊ ስብራቶች እንዳሉ ሁሉ ማለት ነው። መኪና እግራችን ቢገጨን እግራችን ይሰበራል አይደለ? ልክ እንደዛ ሁሉ ምንም ዶን ሰንሰው ስናጣ ያ ፐርሰን ኢንሳይድ ያለው ስትራክቸራችን ይሰበራል። ስለዚህ ያ ስፕራት በራሱ ለዲፕሬሽን ሊመራን ይችላል። ከዛውጪ የተለያዩ እንደ አልኮል ያሉ ሰብስታንሶችም በራሳቸው አስተዋጽኦ ያመጡ ዲፕሬሽን ሄድ ማለት ነው። ያው እንዳልኩሽ ነው ከውጭ ያለ ማንኛውም ነገር ውስጣችን አፌክት ያደርጋል። ውስጣችን ውስጥ ያለ ማንኛውም ደግሞ ነገር ውጫችንን አፌክት ያደርጋል። ስለዚህ ኢንተርዲፔንደንት ሰው ብቻ ነው አይኖርም። ኢንቫይሮመንቱ በጣም ከዛ ሰው አእምሮዊ አካላዊ ጤና ላይ አስተዋጽኦ ያደርጋል። ለዚህ በአንድ ጦርነት የሚወደው ሰው የተገደለበት የቆሰለ የወዳሰው ስደፈር ያየ በዚህ አይነት ሰው አእምሮ ጤና ተጋላጭ አእምሮ ተጋላጭነቱ በጣም ይጨምራል። ስለዚህ ከጦርነትና ከሌሎች ነገሮች ጋር ደግሞ አብረ የሚመጡ ሌሎች የአእምሮ ህመሞች አሉ። እንደ ፖስት ትራውማቲክ ስትረስ ዲስኦርደር ምንላቸው እነሱ ደግሞ ሲከሰቱ አብሮ ዲፕሬሽንንም ይዛመጣሉ። ሱሳይዳሊቲ የሚያመጡ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ነገሮች የራሳቸው ኮንትሪቢሽን አላቸው። የሚመጣበት ብዙ ነገር ግን መታተም ይችላል ሚለው ፖይንት ነው።
ወደ ስለመጣ ነበረ በተለይ ወደ ራስ ለማጥቃት ስሜት ከመደረሱ በፊት በምን መልኩ ነው እርዳታ ሊያገኝ የሚችለው አንድ ሰው?
እርዳታ ፈልጎ ከመጣ አንድ ሰው በጣም ትልቁ ስቴፕ ነው። ትልቁ ስቴፕ ብዙ ዲፕሬሽን ያለባቸው ሰዎች በየቤቱ ያሉ ልክ የሆነ ጊዜ ታይም ቦምብ የሆነ ጊዜ ጠብቆ እስኪፈነዳ ነው እንደሚጠበቀው ብዙ ሰዎች በየቤታቸው አሉ። ስለዚህ ፈርስት ቲንግ የሚሆነው ጌቲንግ አውት ኦፍ ዘ ፕሮሰስ ነው። ሶ አም ዲፕረስድ። ስለዚህ እንደ ሶሳይቲ ዲፕሬሽንን ቴክኖሎጂ ማድረግ የመጀመሪያው ስቴፕ። ስለዚህ ያን አድርጎ ከመጣ ዘን ኢትስ አፕ ቱ ዘ ፕሮፌሽናል ስማት ነው። ፕሮፌሽናል ካከደፍለት ሳይ ኮዙ ከታወቀ 50% of the problem solved ይባላል። ከዛ በኋላ እንግዲህ ብዙ አይነት ኦፕሽኖች ይኖራል። ያው ሳይንቲፊክ እና ስታንዳርድ ኬር ጋይድላይን ዲቴል ውስጥ ከምንገባው በሜዲኬሽን በመድኃኒት የሚታከሙ ሰዎች ይኖራሉ። በሳይኮቴራፒ የሚታከሙ ሰዎች ይኖራሉ። የስነ ልቦና ሕክምና ኮምባይንድ ደግሞ አድርገን መድኃኒትም
ዶክተር ኤልያስ በጣም ነው የማመሰግነው። በተለይ ራስን ከማጥፋት ጋር ተያይዞ ወደዛ የሚያመሩ ስሜቶች ምንድናቸው፣ በምን መልኩ እርዳታ ማግኘት ይቻላል በሚለው ሐሳብ ላይ ነው ተወያየነው። በሌላ ጊዜ ደግሞ በሌሎች የአይምሮ ጤና በሚመለከቱ ጉዳዮች ላይ ጋር እንገናኛለን። ለዛሬ እግዚአብሔር ይስጥልኝ።
Thank you እግዚአብሔር ይስጥልኝ።
የተከበራችሁ አድማጭ ተመልካቾቻችን የማክሰኞ ምሽት ጥር 16/2015 ዓ.ም የጋቢና ዜና መሰናዶ እዚህ ላይ ተጠናቋል። ሳስተናግዳችሁ አምሾት የደንገረሙ ነበር። እንዲሁም ደግሞ በምስልና ድምጽ ቅንብሩ ኤልያስ አስማረም አብሮኝ ነበር። ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ነው የምንሰናበታችሁ። አስተያየትና ጥያቄዎቻችሁን በዚህ አምሃሪክ የፌስቡክ ገጽ ላይ አድርሱ። የዛሬውን ዜና ፈጸምን። ተመስገን።